ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 2 2012 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። የህዳሴ ጉዳይ ኢትዮጵያ፣ ሱዳን፣ ግብጽ ከሚኒስትር ስለሺ በቀለ ጋር።
የህዳሴ ግድብ የኢትዮጵያ ህዝብ እንደሚያውቀው ከገባበት ቅርቃር የወጣው ባለፈው አንድ አመት ተኩል ነው። ችግሮቹን ለመለየት እና በትክክል መስመር ላይ ለማስገባት 6 ወር ፈጀ። ካለፈው አንድ አመት ጀምሮ ደግሞ ግንባታው እንደገና በአዳዲስ ኮንትራክተሮች እየተሰራ ነው።
ከኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ጋር ትናንት የጀመርነው ውይይት እንቀጥላለን። በዚህ ምሽት ፕሮዲውሰሯ ብርሃን ኃይሉ ነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ከአንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት በመሸሽ ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች ታገቱ ከተባሉ ተማሪዎች ውስጥ የተወሰኑት ወላጆች ልጆቻቸው ከታገቱበት ጊዜ አንስቶ ልጆቻቸው ተለቀው ለማግኘት በያዙት ጥረት ለአንድ ወር ያህል በመንከራተት ላይ ነን ሲሉ ስለመለቀቃቸው የሚያውቁት ነገር እንደሌለ ለአሜሪካ ድምፅ ተናገሩ። አንዲት ከእገታ አምልጣ መምጣቷን የተናገረች ተማሪ በበኩሏ ለሶስት ቀናት ያህል ጫካ ውስጥ ቆይታ አንድ የአካባቢው ነዋሪ ሆኖ አባት ሸሽገው ለፖሊስ እንዳስረከቧት፣ ስለ ጓደኞቿ መታገት የምታውቀውንም ድርጊቱ ከተፈጸመበት ካለፈው ወር አንድ ወር አንስቶ ለአማራ ክልል የጸጥታ ዘርፍ ክፍል ኃላፊና ለተማሪዎች ወላጆች ማሳወቋን ጨምራ ገልጣለች። በሌላ ዜና በጉዳዩ ላይ ዛሬ መግለጫ የሰጡት የጠቅላይ ሚኒስትሩ የፕሬስ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በአሁኑ ሰዓት 5 የደምቢዶሎ ዩኒቨርሲቲ ተማሪዎችና ሌላ አንድ ተማሪ በእገታ ላይ መሆናቸውን ለአገር ውስጥ መገናኛ ብዙሃን አረጋግጠዋል። ከዚህ ቀደም የታገቱ 13 ሴቶችና 8 ወንዶች በድምሩ 21 ተማሪዎች በሰላማዊ ሁኔታ ተለቀዋልም ሲሉ ገልጠዋል። ዝርዝር ዘገባ በዚህ ላይ ይኖረናል፣ ቆየት ብሎ ይቀርባል። እውነተኛና ስር የሰደደ ዲሞክራሲ ፌዴራላዊ ስርዓት ሊኖር የሚችለው ዜጎች ራሳቸው በመረጡት መንግስት መተዳደር ሲችሉ ብቻ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ ተናገሩ። ለኢትዮጵያ ሰላም መደፍረስ ዋነኛው ምክንያት ፖለቲካዊ የተዳኘበት መንገድ ነው ብሎ ድርጅታቸው ኢዜማ የሚያምን መሆኑንም ፕሮፌሰር ብርሃኑ ተናግረዋል። ኢዜማ በአዋሳ ከተማ ዛሬ ከአባላቱና ከከተማው ነዋሪዎች ጋር ውይይት አካሂዷል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዛሬ በአዋሳ ከተማ ከፓርቲው አባላትና ከከተማ ነዋሪዎች ጋር በፓርቲው እንቅስቃሴ ዙሪያ መክሯል። በአገሪቱ ወቅታዊ ሁኔታ በፖለቲካና ኢኮኖሚያዊ ጉዳዮች ላይም ተወያይቷል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ባሰሙት ቃላቸው በርካታ ጉዳዮችን የዳሰሱ ሲሆን ኢትዮጵያ አሁን ለምትገኝበት ሁኔታና ለሰላማዊ እጦት መሰረታዊ ምክንያቱ ፖለቲካችን የተዳኘበት ስርዓት ነው ብሎ ፓርቲያቸው እንደሚያምኑም ተናግሯል። ለዲሞክራሲ ስርዓት ግንባታ ሲሉ ለተሰዉ ሰማዕታት ያላቸውን ክብር የገለጹት ፕሮፌሰር ብርሃኑ ሰላማዊ የተረጋገጠችና ሁሉም ዜጎች በማንነታቸው ምክንያት በደል ሳይደርስባቸው በእኩልነት የሚኖሩባት ፍትሃዊ፣ ዲሞክራሲያዊና የበለጸገች ኢትዮጵያን ለመገንባት ፖለቲካችንን ማዘመን ያስፈልገናልም ብለዋል።
ከሁሉ ነገር በፊት ሰላምን በሀገራችን ማስፈር መቻል አለብን። ሰላማችንን በዘላቂነት ለማስጠበቅ ደግሞ ለሰላማችን መደፍረስ ምክንያት የሆኑ ነገሮችን ነቅሰን በማውጣት መፍትሄ መሻት ይኖርብናል። እኛ ለሰላማችን መደፍረስ ዋነኛው ምክንያት ፖለቲካችን የተዳከመበት መንገድ ነው ብለን እናምናለን።
አሁን አለ ያሉት ነጻነት የትግል ውጤት ነው ያሉት ፕሮፌሰር ብርሃኑ ሐዋሳ መጥተው ከሐዋሳ ከተማ ነዋሪዎች ጋር ለመወያየት መሻት ቢኖራቸውም በከተማውና በአካባቢው በነበረው ሁኔታ አለመምጣታቸውን ለታዳሚዎች ይፋ አድርገዋል። ኢዜማ ተግባራዊ እንዲሆን የሚፈልገው የፌዴራሊዝም አይነት ከቀበሌ ጀምሮ እስከ ከፍተኛው የፌዴራል መንግስት ድረስ ዜጎች መሪያቸውን ራሳቸው የሚመርጡበት ያልተማከለም መንግስታዊ ስርዓት ነው ብሏል። የዘር ፖለቲካ ወደ ጥፋት እንጂ ወደ ልማት አይመራንም ሲሉ ተደምጠዋል።
የወረዳ አስተዳዳሪዎች ከበላይ ተስሞ መምጣት የለባቸው፣ መመረጥ ያለባቸው በወረዳው ነዋሪዎች፣ የዞን አስተዳዳሪዎች መሾም ያለባቸው በዞኑ ነዋሪዎች ብቻ የክልል አስተዳዳሪዎች መሾም ያለባቸው በክልሉ ነዋሪዎች ብቻ ከተሞች በከተማ ውስጥ በሚመረጡ ከንቲባዎች መተዳደር አለባቸው። ይህ ሲሆን ብቻ እውነተኛና ስር የሰደደ ዴሞክራሲያዊ ፌዴራላዊ ስርዓት ሊኖር የሚችሉ ይህ መርህ በመላው ኢትዮጵያ
ግማሽ ቀን የፈጀው የአዋሳ ከተማ የኢዘማ ፓርቲ ውይይት በርካታ ጉዳዮችን የዳሰሰ ሲሆን በሌላ ፕሮግራማችን ይቀርባል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
ዮናታንን ለዘገባው አመሰግናለሁ። የአውሮፓ መንግስታት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን ዘመን አቆጣጠር በ2015 በኢራን የኒውክሌር ፕሮግራም ላይ ያተኮረው ነውና ስድስቱ መንግስታት ከቴህራን ጋር የፈረሙትን ስምምነት ለመተው በወሰዱት እርምጃ እንዲቀላቀሏቸው ያቀረቡትን ጥሪ ውድቅ አደረጉ። መንግስታቱ የኢራን የኒውክሌር ቅመማ ፕሮግራም ለመክታት የታለመው ይህ አጠቃላይ የድርጊት መርሃ ግብር ውድቅ እንዳይሆን በርካታ አስገዳጅ ምክንያቶች መኖራቸውንም ተንታኞች ይናገራሉ። የአውሮፓ ህብረት የውጭ ጉዳዮች ሚኒስትር በሚኒስትሮች በትላንትናው ዕለት እየተባባሰ በመጣው የመካከለኛው ምስራቅ ውጥረት ላይ ትኩረት ያደረገ አስቸኳይ ስብሰባ ካደረጉ በኋላ በደረሱት ውሳኔ ባለ 28 አባል አገራቱ ህብረት በኢራን የኒውክሌር ፕሮግራም ላይ ይህን ስምምነት ለመታደግ የተቻለውን ሁሉ የሚያደርግ መሆኑን የህብረቱ የውጭ ጉዳዮች ኃላፊ ጆሴፍ ቦሬል አስታውቀዋል። ኢራን በኢራቅ በዩናይትድ ስቴትስ የጦር ሰፈሮች ላይ ባለፈው ሳምንት ባደረሰችው የጥቃት ትላንት የዩናይትድ ስቴትስ መንግስት በኢራን ላይ ተጨማሪ የምጣኔ ሀብት ማዕቀብ ጥሏል። በሌላ ዜና የኢራን ልዩ የኩድ ጦር ኃይል አዛዥ ቃሲም ሱሌማኒ የተገደሉበት የአየር ድብደባ የቴህራንን ልዩ ወታደራዊ ኃይል ለማደናቀፍ የተቀነባበረ ትልቅ ዘመቻ አካል ሊሆን ይችላል ተብሏል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥር 2 2012 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም የሙዚቃ ቃና ምርጥ ምርጥ ጣዕመ ዜማ ይዞ ይጠብቃችኋል። አሁን ወደ መጀመሪያው ዝግጅት እናልፋለን። የህዳሴ ግድብ ጉዳይ ኢትዮጵያ፣ ሱዳን፣ ግብጽ ከሚኒስትር ስለሺ ከበደ ጋር ኢትዮጵያ፣ ግብጽና ሱዳን በህዳሴ ግድብ ጉዳይ አዲስ አበባ ላይ ያካሄዱት ውይይት የመጨረሻ መግባባት ላይ ሳይደርስ ከትናንት በስቲያ መበተኑ ተዘግቧል። የውሃ ሞላልና አለቃቀቅ እንዲሁም የድርቅ ሁኔታ ሥራ አመራር መርህ ያለ ስምምነት የተንጠለጠሉ ጉዳዮች መሆናቸውን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ለአሜሪካ ድምፅ ተናግረዋል። ዩናይትድ ስቴትስና የዓለም ባንክ በውይይቶቹ በታዛቢነት እንዲሳተፉ መስማማት ጥቅምን አሳልፎ እንደመስጠት ተደርገው ከሚሰሙ ሐሳቦች ጋር ሚኒስትሩ እንደማይስማሙ ገልጸዋል። ለጠቅላይ ሚኒስትሩም የሥራ መልቀቂያ ጥያቄ አላስገባሁም፣ ሀገሬ እስከፈለገችኝ አለሁ ብለዋል ዶክተር ስለሺ ከእስክንድር ፍሬው ጋር ትናንት ሲወያዩ። ውይይታቸውን አሁን ይቀጥላሉ። እናም ከግብጽ ጋር ያለው እሰጥ አገባ ከጎላባቸው አካባቢዎች አንዱ ይቀጥላሉ ሚኒስትሩ።
በድርቅ ጊዜ ግልጽ ነው፣ ትሬሽሆልድ አለ። ከዛ በታች ከመጣ ያ ይለቀቃል። አማካይ ፍሰትም ቢኖር በእና አማካይ ረጅም ጊዜ ሂስትሪ አቨሬጅ ተደረገውን ልቀቁ የሚል አይነት አቋምም ያንጸባርቃል። እንደዚህ አይነት ነገሮች በሙሉ ወደ ኋላ ተተዋልፏል። በፊት ሌሎች አቋሞች ነበሩ 165 ሜትር ያሳውን ሃይዳን መጠበቃለበት እንደዚህ የሚሉ ነገሮች በድርቅ ጊዜም 35 ከመሆን ይልቅ 40 ይሁን የሚል ሐሳብም አላቸው። እዛ ላይ ነው እንግዲህ በሙሊቱና የድርቅ በሙሊት ጊዜ ከመጣ ያለው ሁኔታ ስናይበት ነበረው። ሙሊቱ ከተጠናቀቀ በኋላ ደግሞ
ከተጠናቀቁ በፊት ግን ዶክተር ሰለሽ እዚህ ላይ ላቆየውትና ግብጽ ከ20 እስከ 21 አመት እንዲፈጅ ጠይቃለች ሙሊቱ። ኢትዮጵያ ደግሞ እስከ 7 አመት እንዲሞላ ነው ፍላጎቷ።
ከጥፋ ጥያቄ አይደለም ሰንተረጁን በደንብ ኢቫሉዌት ስናደርገው ምን ያህል ጊዜ ፈጀል በዚህ ሰንተረጅ መሰረት ከሞላን ካልን ከ12 እስከ 21 አመት
እነሱ ባቀረቡት ሰንጠረዥ።
አዎ ይሄ አስበውበት ይሁን ወይ ለተንኮል ብቻ ያንንጥተዋል የማያዋጣ ነው አይሆንም። በቃ አይሆንም አይሆንም ምክንያቱም ምክንያት አይኖረውም ከዛ በላይ ኤክስቴንድ ለማድረግ ከኛ በኩል ማለት ነው። ችግር ከመጣ በርግጥ ችግሩን ለመቋቋም በጋራ እንሰራለን። ትብብር ማለት ያ ነው እንጂ ትዛዝ አይደለም ማለት ነው። ስለዚህ ይሄ እንደማስከት እነሱም አስፈልተናቸው እስከመጨረሻው ሰዓት። ሁለተኛው ድርቁ የመሳሰሉት ሙሊት ሁሉ ከተሳካ በኋላ ደግሞ በየአመቱ ኦፕሬት የምናደርገው እንዴት ነው የሚለው ስምምነት ያስፈልጋል።
ድርቁ እንዴት ነው ማኔጅ የሚደረገው ነው እንዴት ነው የሚተረነው
ውሃው እንዴት ነው ኃይል የሚያመነጨው ኃይል አመንጭቶ ምን ያህል ውሃ ነው የሚለቀቀው የሚሉት ላይ አማካይ ፍሰት በሚኖርበት ጊዜ ግድቡ ላይ የሚመጣው ውሃ ሙሉ በሙሉ በዛ አመት ውስጥ በ12 ወራት ተከፋፍሎ እኛ ማመንጨት የምንፈልገውን ኃይል ሙሉ በሙሉ አመንጭተንበት ወደ ታች እናሳልፋለን ነው የኢትዮጵያ ቋም። እዛ ላይ ምንም ጥያቄ ሊነሳ አይችልም። የገባው ይወጣል። ከዛ ጋር አስተካከው የሚያመጡት ሌላ ተገቢነት የሌለው ጥያቄ አለ። ውሃው በመነስተላልፍበት ጊዜ በእኛ በኩል እዛ ላይ ትነት አለ። ዝናቡ ወደ ታች ይዘንባል እንደዚሁም ፍርገት አለ መሳሰሉት እነኛን ሁሉ ቆጥረን ከግምት ውስጥ ተገባ በኋላ ያም ብቻ ሳይሆን ደግሞ እዛ አካባቢ ወደፊት እድገት ሊኖር ይችላል ኢንደስትሪ ሊመጣ ይችላል ከተማ ሊያድግ ይችላል ትንሽ ጥቅሞች ለመጠጥ ውሃ ለመሳሰሉት ሊኖር ይችላል እነኛን ሁሉ በግምት ውስጥ እናስገባና የተረፈውና ሙሉ በሙሉ እናሳልፍላቸዋለን። ይሄ ማንም ሰው አይሆንም የሚለው ጉዳይ አይደለም ተቀባይነት ያለው ነው የመጣው ያልፋል። በዛው አሁንም ጥያቄና አለመግባባት ምክንያቶች የሚሆኑት እንዲህ ለሚሆንበት ጊዜ በዚህ ኦፕሬሽን ጊዜ ድርቅ ቢመጣስ ነው። ድርቅ ቢመጣ አሁንም ባንድ በኩል የገባውን ውሃ ኃይላችንን ማመንጨት እናሳልፍላችኋለሁ። ሁለተኛ እኛም ካጠራቀምነው ውሃ የበለጠ ኃይል ማመንጨት ስለምንፈልግ የመጣው ውሃ ብቻ ሳይሆን ከተጠራቀመውም የተወሰነ ያንድ አመት አነስተኛ ድርቅ ከሆነ በዛው ለክ ከፍተኛ ድርቅ ከሆነ ደግሞ በዛ ያለ ውሃ ለቃለን የሚል ሰንጠረዥ አዘጋጀ አሳየናቸው። እነሱም ተመሳሳይ ሰንጠረዥ አመጡ። ብዙ ልዩነት ነው። ሰርፕራይዚንግ የነበረው ትናንትና እሺ ሰንጠረዡን በአማካይ እናድርገው ወይም በእናንተ ምንስት እኛ ጋር ችግር የለም ስለላችሁ እሱንም መቀበላቃታቸው
አምሳቻቸው አመጡትን መቀበላቃቸው
ያመጡትም እኛ ጋር ለምሳሌ በጣም ከፍተኛ ድርቅ የምንለው 1913 20 ቢሊዮን ሜትር ኪዩብ ውሃ ብቻ ይመጣ በጥቁር አባይ ውስጥ እኛ 13.4 እንለቃለን አለ እነሱ 14.6 አካባቢ አለ። አዎ ልዩነት የለውም ፕራክቲካሊ ያውሃ ዝም ብሎ የሚፈስ ሳይሆን በተርባይን ነው የሚያልፈው። አሁንም ቢሆን አማካዩ ድረስ አይደርስም ሁለቱ አንድ ላይ ቢደመር እንኳን 35 አካባቢ ነው የሚመጣው። በ35 ቢሊዮን ኤሌክትሪክ አመነጫለሁ 50-49 ቢሆን ነበር አማካይ የሚደርሰው። አሁንም የኤሌክትሪክ ዲፊሲትም አለ ስለዚህ እለቃለሁ። ስለዚህ እነኚህ ቁጥር ላይ ከፍተኛው ልዩነት ያለው እዛ አካባቢ ስለሆነ በእነሱም ለመስማማት ብንሄድበት ችግር የለም። እና ሰርፕራይዚንግ የሆነው ላለመስማማት ብዬ መግለጫ ሰጠሁትም ላለመስማማት ተዘጋጅተው ነው የመጣሁት ያልኩትም ለዚህ ነው የራሳቸውን ሰንጠረዥ መቀበል አቃታቸው። ስለዚህ ይሄ አንዱ አስቸጋሪ የሚያደርገው ነው ኔጎሼሽኑ። በዚህ አኳያ እንግዲህ የኛ አገላለጽ ምንድነው የምትፈልጉት ከኢትዮጵያ ከግድቡ ምንድነው የምትፈልጉት የራሳችሁን አቋም ዲና የምታርጉ ሆነ ሌላ ኢትዮጵያ ምን ታርግላችሁ? ውሃ መጠቀም መብታችን ነው ኮንሰምቲቭም ቢሆን ውሃውን አዝረትም ቢሆን ሌላም ጥቅም ቢሆን እንጠቀማለን። እሱ አሁን ይሄ ጉዳዩ የሃይድሮ ፓወር ዳም ስለሆነ ከዛ ዙሪያ ምን ይጎደልባቸው አለ ነው እንግዲህ ተዘጋጅተው ስላልመጡ እሱንም አልተቀበሉትም ማለት ነው። ነገር ግን ቀድሞ ያነሳውልህ ኢንፍሎ የምንለውና ናቹራል ፍሎ የሚባለው በሃይድሮሎጂ ይፈነሽ ውሃውን ስንለካ በተፈጥሯዊ ፍሰትና በዛ አመት በዛ ቦታ የሚኖር ፍሰት የሚለው ጋር ልዩነት አለ። መሰረታዊ ልዩነት ተፈጥሯዊ ፍሰት ላይ እንዳገር ከተስማማ ከዛ ቦታ ወደ ላይ አፕስትሪ ወደ ራስጌ አካባቢ ምንም ስራ አትሰራም፣ ምክንያቱም ተፈጥሮ ፍሰትን መጠበቅ ስላለበት። ያ በፍጹም ልጠይቁት አትችሉ። ያ ማለት የውሃ ክፍፍለው ያ ማለት ደግሞ ኢትዮጵያ ውሃ ተጠቀመም ማለት ስለሆነ እሱን እርሱት ነው። እነሱም አይ እንደዛ ማለታችን አይደለም ደሞ ይለዋል። በንግግሩ በኔጎሽየሽኑ መካከል አይ ሱማ ድሮም የተጠቀማችሁ ነበር ተጠቀመላችሁ ተፊትም ተጠቀመለ። ስለዚህ በተግባር ታዲያ ይሄንን ናቹራል ፍሎ የሚል ነገር ከዚህ ውስጥ አውጡ፣ በአክቹዋል ፍሎ ነው የምንደራደረው የሚል ተጨማሪ ያለ መግባቢያ ነጥቦች አሉን ማለት ነው። እሱ ላይ አቋም ነው የሀገርን ኢንተረስ ተሳልፎ መስጠት ነው። በዛ ላይ ምስምነት ሊኖራችን ስለዚህ ያላቸው አማራጭ መቀበል ነው። የሚመጣው በዛ አመት ላይ የመጣውን እዛች ፖይንት ላይ የመጣውን ውሃ ቆጥረን የሚወጣውን የምንጠቀመውን ተጠቅመን የሚወጣውን ይፈሳል ወደ እነሱ ነው። ስለዚህ ይሄ ነው ያለው ሁኔታ እና ጠቦ ጉዳዩ እነኚህ ሁለት እና ሶስት ነገሮች ላይ ነው ያለው ማለት ነው።
ዶክተር ስለሺ እንግዲህ የዓለም ባንክና የአሜሪካ መንግስት የዩናይትድ ስቴትስ መንግስት ሚና እየተጫወቱ ነው በአሁኑ ድርድር ላይ እና በተለያየ መንገድ የሚተረጉሙ አካላት አሉ። የነዚህ ወገኖች ሚና በማህበራዊ ሚዲያ የሚስተራጩ አንዳንድ መረጃዎችን ተመልክተው ከሆነ ለግብጽ ስለሚወግኑ ኢትዮጵያ ጥቅሟን አሳልፋ እየሰጠች ነው፣ ኢትዮጵያን አተጎጂ የምትሆነው በዚህ አካሄድ የሚሉ አሉ። ይሄን እንዴት ያዩታል እርስዎ? ምንድነው መላሽው?
እኔ እስካሁን ካየሁት አሜሪካም ይሁን የዓለም ባንክ ዝም ብሎ የሚጻፈው ነገር አይደለም። አንደኛ ስንደረደር ቀድሞ ነገር ዲስክሬዲት ማድረግ እኮ ነው አንድን የሀገርን ኢንተረስ ተጠብቆ ለተቀን ለሚሞገት ሰው አሜሪካ ስለመጣ ወርልድ ባንክ ስለመጣ የራስን ኢንተረስ ተሰልፎ ይሰጣል የሚባል ነገር የለም። ፕሪንሲፕል ሆነ መሰረት ላይ ነው እነሱም
መርህ
ይዘን ነው የምንሰራው። እነሱም ከመርህ ውጪ እንዲያርጉ እንዲያታርጉ ማለት መጀመሪያውኑ አሜሪካ ሶስቱን ማገሮች በሚጋብዝበት ጊዜ እኛ እንደምንገምተው ያው ቀድሚያ ግብጽ ጥያቄውን አቅርባ ሊሆን ይችላል። አሸማግሉ ስንሄድ እና አክብረናችን የመጣ ነው ማሸማገል ግን አንቀበልም ነው አቋማችን። ያን አቋም አክብረው ስለዚህ እንዴት እናገዛቸው? ኦብዘርቨር ሆናችሁ ተፈልጋችሁ ቁጭ ብላችሁ ተመልከቱ።
አዛቢ ማለት
አዛቢ ያንን በዛ ስታተስ አብረውን ቁጭ ብለዋል። ዋሽንግተን ይህንኑ ውጤቶችን አብረን ለማየት በውጭ ጉዳይ ሚኒስትሮች ደረጃ እና ሌሎች ስትራቴጂካዊ የቀጠናውን የአካባቢውን ሁኔታ አብረን ለማየት እንድንችል ሌሎች የልማት ጉዳዮችን በጋራ እንድናይ ሶስት ተጨማሪ ስብሰባዎች ዋሽንግተን ላይ እናደርግ የሚል ልብስ ምምነት አለ። በዛ መንፈስ ነው እና ይሄ ከወርልድ ባንክም ከዓለም ባንክ ወይንም ከትሬጀሪ ሴክሬታሪ ከአሜሪካ የሚላኩ ሰዎች አሉ። ቁጭ ብለው ነው የሚያዳምጡት።
አሜሪካ የገንዘብ ሚኒስትር ነው።
አዎ። እና እነኚህ
ታዛቢ ናቸው እንጂ አሸማጋዮች አይደሉም ነው
ሁሉ ምንም አይነት ስቴትመንት እንኳን አይሰጡም። ቁጭ ብለው ነው የሚያዳምጡት። ስለዚህ ይሄ ምንድነው ጥቅሙ? አንደኛ በፊት ዝም ብሎ ሁሉም እንደፈለገ የሚናገረው ትንሽ ታዛቢ ባለበት የምትናገረው ሌላ ነው። ስለዚህ ዲሲፕሊን ሆነን በተገቢው መንገድ ብዙ ርቀት መሄድ እንድንችል አድርጎናል። ደጋፊና ድጋፍ የሚሰጥ ነው እንጂ ኢትዮጵያ ላይ የተለየ ጫና የሚፈጥር አለ። እንደ ሀገር ደግሞ ስንመለከት ኢትዮጵያ ቀድሞ ነገር ለምን ሄደች የሚልም ሰው አለ። ምንም ችግር የለውም። ፓርትነሮቻችን ናቸው፣
አጋሮቻችን ናቸው።
አብረን በብዙ የልማት ስራዎች አብረን እንሰራለን፣ በብዙ የአካባቢ ጉዳዮች ላይ አብረን እንሰራለን። አይ አንሄድም ማለት እኮ የምንደብቀው ነገር አለ ማለት ነው። ማንንም ይጥራው ማንንም ቀርቦ ማርስም ላይ እንጠራ ዓለም ላይ ምንም የሚያሳፍር ነገር የለም። ትክክለኛ ሆነ መረጃ ይዘን ትክክለኛ ሆነ ሳይንስ መሰረት አድርገን የራሳችንን ጥቅም የማስከበር ጉዳይ ነው። እንደውም የጠቀመን ትልቁ ነገር እስከ ፕሬዝዳንቱ ድረስ ከፕሬዝዳንት ትራምፕ ድረስ ትክክለኛ ያልሆነ መረጃ ተሰጥቷቸው ነበር። ይሄ ምንድነው?
የዳሲዮን ግድብ በተመለከተ እስከ ፕሬዝዳንት ትራምፕ ድረስ የሄደው መረጃ ተከክለኛል ነበር።
እሳቸው ለኛ ያቀረቡት በጣም እንደንዶቹ አስተንጋጭም ነበር። መናገር አልፈልግም ግን እንዴ ግድባችን እንደዛ አይደለም ብለን አስረዳል። ግድቡ ልክ ውሃው ሙሉ በሙሉ ዝግት ተደርጎ በአንድ አመት ውስጥ የሚሞላ ወይም በሁለት አመት የሚሞላ ተደርጎ ተገልጿል። ሙሉ በሙሉ ውሃ ምናቆም አይነት ነበር። ያን ለማብራራትና የዓለም ህብረተሰብ የተሻለ ግንዛቤ እንዲኖረው ለማድረግ አስችሎናል። እስከ ፕሬዝዳንቱ ድረስ የገንዘብ ሚኒስትሩም የዓለም ባንክ ፕሬዝዳንቱም በግብጾቹ ባሉበት ቦታ በተገቢው ሁኔታ ስናስረዳ ተቀባይነት ያገኘ ሆኗል። ስለ ግድቡ ጥቅም ደግሞ በስፋት የገለጽንበት ነው። የኛ ጥቅም ብቻ ሳይሆን የሱዳንም ጥቅም በትክክል የተብራራበት እኛ ምንላቸውን ነጥቦች እንደገና በትክክል በጋራ መድረክ ላይ ያስረዳንበት ትልልቅ ኦፖርቹኒቲዎችን ወይንም መድረኮችን ፈጥሮልናል። ለምን ነው ከዛ መንሸሸው? እዚህ ሰው በስሜት የሚናገረውና አሜሪካ ልክ አገንስ ኢትዮጵያን ተሰራ አድርጎ የሚወስደው አስተሳሰብ
ኢትዮጵያ ጥቅም በተቃራኒ እንደምትሰራ ወይ ለግብጽ እንደምታዳላ አድርጎ የሚነገረው ነው የሚሉ።
አዎ ስትራቴጂካዊ አጋርነት በተለያዩ ነገሮች ሊኖር ይችላል። ነገር ግን ይሄ ምንም ለአንዱ የሚያስዳለበት ምክንያት አንድ ሀገር አይታይም። በተቻለ መጠን እስካሁን ባየናቸው እንድንቀራረብና መፍትሄ እንድንፈልግ ነው። እና መጨረሻም ላይ ክቡር ፕሬዝዳንቱ እንዳዩት ከተረዱት በኋላ እንደውም ተስማሙ ጨርሱና እኔም አብሬያቸው መርቃለሁ ነው ያለው።
የዳሲው ግድብ ሲጠናቀቅ መርቃለሁ ብለዋል ፕሬዝዳንት ትራምፕ
ብለዋል። አዎ ስለዚህ ያን ያህል ነው የኛን የማስረዳት አቅምና ጥቅም በዛ መድረክ ለዓለም ህብረተሰብ ለመግለጽ እድል ይከፈታል። ስለዚህ ያን ለምን አመታገኘው ነው እንጂ እምትጠላው ወይም እምትገፋው ለኔ አይጠቅመኝም የምትለው ነገር አይደለም ማለት ነው።
ዶክተር ስለሽ እርሶ ከለውጡም በፊት በዚህ ሚኒስትርነት ቦታ ላይ ነበሩ። አሁንም የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ነዎት። ዋነኛ የኢትዮጵያ ተደራዳሪ ቡድን መሪ ነዎትና ኢትዮጵያ በእነኚህ ሁለት አመታት ውስጥ ወይም ከለውጡ በኋላ በህዳሴ ግድብ ላይ ባላት አቋም ላይ የተለወጠ ነገር አለ? እንግዲህ ይሄንንም ማነሳው እንደዚሁ በማህበራዊ ሚዲያ ከሚሰራጩ መረጃዎች አንጻር ነው። ለምሳሌ ሊያመነጭ ታስበው የውሃ መጠን እንዲቀንስ ተስማምታለች የሚሉ አይነት መረጃዎች ይሰራጫሉ።
የህዳሴ ግድብ የኢትዮጵያ ህዝብ እንደሚያውቀው ከገባበት ቅርቃር የወጣው ባለፈው አንድ አመት ተኩል ነው። ችግሮቹን ለመለየት እና በትክክል መስመር ላይ ለማስገባት 6 ወር ፈጀ። ካለፈው አንድ አመት ጀምሮ ደግሞ ግንባታው እንደገና በአዳዲስ ኮንትራክተሮች እየተሰራ ነው። በዛው ቀጥለም ቢሆን ለኢትዮጵያ ህዝብ ትልቅ መርዶ ነበር የሚሆነው፣ ለዘላለምም አንጨርሰውም ነበር።
ፊት በነበረው አካሄዳችን
ድክመት በራሳችን ችግር ምክንያት ይህም የሆነበት ምክንያት የማንችለውን ስራ በጣም አስቸጋሪ የሆነውን የተወሳሰበ ስራ የብረት ስራ፣ የተርባይን ተከላ ስራ፣ የኤሌክትሪክ ማስተላለፍ ከጀነሬተር አውጥቶ ሰብስቴሽን ውስጥ የማስገባት ስራ የመሳሰሉትን ምንም ነገር የውሃ ወፍጮ እንኳ ሰርቶ ለማቅ ኮንትራክተር ተሰጥቶ ነበር።
የቴክን ማለተውት
አልሰሩማ። የትኛውን ተርባይን ተሰርቶ ያውቃል? ኢትዮጵያ ውስጥ ምን ተርባይን ሰርተን እናውቃለን? የትኛውን ሃይድሮ ፓወር በግላችን ሰርተን እናውቃለን? ውጭ ኮንትራክተሮች ልምድ ባላቸው 50 60 ከሰሩ ጋር ተዋውለን ነው የምንሰራው። ይሄ ብዙ ጊዜ መንግስት ይቅርታ ጠይቆበታል። እንዲስተካከልም መሰረታዊ የሆኑ እርምጃዎች ተወስደዋል። ይሄ የታየው በክፋት ነው። ሶሻል ሚዲያን እኮ ማንንም ሊቆጣጠር አይችልም። የፈለገ ሰው ተነስቶ ጥቁር ነገር ነጭ ነው ብሎ ሊጽፋል። ሰው ነጭ ነው አውለካ ያለ ተከትሎ የሚጽፍ ወይንም ያነሳብ የሚቀበል ከሆነ በጣም አስቸጋሪ ነው መለየትና ከዛ ውስጥ ፊልተር አድርጎ ትክክለኛው ነገር የቱ ነው ብሎ ገምግሞ መውሰድ። ሲያስፈልግም ጠይቆ መረዳት የባለቤቱ ጉዳይ ነው። ስለዚህ በዓለም ላይ በአሁኑ ጊዜ በሀገራችን ላይ ችግር እየፈጠረ ያለው ሶሻል ሚዲያ ላይ የሚጻፉ ነገር ኃላፊነት የጎደላቸው ህዝብ ለህዝብ እያጋደሉ ያሉ በዩኒቨርሲቲዎቻችን ውስጥ ችግር እየፈጠሩ ያሉ በእውነት እኔ እንዲያየሁት ያለሁት ነገር በጣም አሳዛኝ ነው። ዝም ብሎ ከመሬት ተነስቶ ሚኒስትሩ ተደራዳሪዎቹን ሰደቡ፣ ዘለፉ፣ ወይም ደግሞ ሚኒስትሩ ተደራዳሪዎችን ከስብሰባ ቦታ አባረሩ። ሚኒስትሩ የያዙት አቋም ከተደራዳሪዎች ጋር ተቃራኒ ነው፣ ወይም ደግሞ ይሄን በማጠልሸት ጥቅም ይገኛል ወይም ተከታታይ ቁጥር በጣም ብዙ አገኛለሁ ብለው የሚጽፍ ከሆነ ምን ይደረግ? ትክክለኛውን ነገር ማስረዳት ነው በመጣበት አቋም። ስለዚህ ባለፈው በተለይ አንድ አመት በጣም በፍጥነት እየተሰራ ነው። በተለይ የብረት ስራዎቹ ሁለቱ ወደ early generation ወይም ደግሞ ቅድመ ማመንጫ የሚያስተላልፉት አሁን አግድሞሽ የተቀመጠው ፈቅላይል 3 4 አመት ዝበው ለኛ ነበር በሙሉ እሱን ቆ ኮንክሪት እየለበሰ ነው ወይስ ስራውን እዛ ላይ ያለውን እየጨረሰ ነው ወደታችን ይወርደው እየተሰራ ነው እንደዚህም ተርባይኖቹ ሊገቡበት እና ሊገጠሙበት እንደዛ እየተጠናቀቁ ነው አሁን በዚህ 2 3 ቀን ውስጥ እነሱ ነው ኮንክሪት ስራ ይጀምራሉ ሌሎቹም ተነስቶም ደግሞ እንደዚሁ ብረቱ ተከክለ ስለነበር ተነስቶ ተጥሎ ሌላ አዲስ ብረት ከውጪ መጥቶ እንደገና ተጠቅልሎ ቦታው ላይ እየተቀመጠ ያለው ያን ያህል ቅርቃራና ስክሩ ተገባ ፕሮጀክት ነበር። እንዲሁ እንደ ሀገር የትናንትናውን እናስታውሰው ከችግር እንዴት ወጣን የሚለውን ትተን የዛሬውን ብቻ እንይዝና ልክ ከፖለቲካው ጋር ያወሳሰብን አስቸጋሪ ነገሮች እንዳሉ አድርገን ወይንም ደግሞ ዲስክሬዲት የማድረግ ያንን ዋጋ ለመስጠት ነገሮች ይታያሉ። ግን እንደ ሀገር አንድ ላይ መቆም ያስፈልገናል። የሀገራችን ጥቅም አከለ ይሁን መሪ ያኛው ይሁን ይሄኛው ይሁን ወደፊት የሚመጣ ይሁን ያለፈው ይሁን የሀገር ጥቅም ከሆነ የሀገር ጥቅም ነው። ሁሉም ሰው አብሮ ዘብ መቆም አለበት፣ አብሮ መስራት መቻል።
ያመለጨ የሚችለው ይሆ መጠን ቀንሷል የሚችለው ኃይል ማለት ነው። ኤሌክትሪክ
ኃይል የምንለው በእንግሊዝኛ አጠራር ኢነርጂ የምንለው ኢነርጂ በአንድ አመት ውስጥ የምታመነጨው ትንሽ ከሆነ የኪሎዋት አወር፣ መካከለኛ ከሆነ የሜጋዋት አወር፣ ትልቅ ከሆነ የጂጋዋት አወር በሺ በሺ ያባዛ የምትሄደው ነው። የህዳሴ ግድብ ሲታሰብም 15.692 ጂጋዋት አወር ነው። 15.692 ጂጋዋት አወር ነው በአመት ውስጥ ዛሬም የሚያመነጨው ወደፊትም የሚያመነጨው 15692 ጂጋዋት አወር ነው። ከዛች አንዲት ኪሎዋት አወር ወይም አንድ ዋት እንኳን አንድ ሻማ አትቀንስም። አጀስት ያደረግነው አላግባብ የተቀመጠው ከዛሬ አንድ አመት ተኩል በፊት ተመልክተን በራስ የደብዳቤ ተጽፎ ለኢትዮጵያ ኤሌክትሪክ ይህ ነገር እንዲታይ 3 ተርባይን ሜቴክን ያምርቼ ተክላለሁ ያለው የመለማመጃዎች ተርባይኖች እንዳይተከሉ አቅጣጫ ተሰጥቷል። ለምንድን ነው? በአንድ ተርባይንም ያንን ኃይል ተመልስ ስላለ በ10ም ማረክ ስላለ በ11ም ማረክ ስላለ በ16ም ማረክ ስላለ
የተርባይኑ ቁጥር አይደለም የኃይሉን መጠንም ይወስን።
አዎ ያጠራቀምከው ውሃና የሚፈሰው ውሃ እንደዚሁም የከፍታው ከተርባይኑ ሌቭል በላይ ያለው ተርባይኑ ከተቀመጠበት መሰረት አስቶ እስከ ውሃው ሴንተር ኦፍ ግራቪቲ ወይንም ደግሞ የውሃው ይዘት ማዕከል ድረስ የምትለቀው ከፍታ ነው። አንድ በኩል ይሄ ፓወር የምንለው ለአንድ ተርባይን ሊያመነጭ የሚችለው በዚህ ኃይል ነው። ያኛው ኢነርጂ ካለው ማለት ነው። እና ያ ከውሃው መጠንና ከከፍታውና ከሌሎች ኮንስታንቶች አሉ። ዋናው ግን ስንት ውሃ አለ ስንት ከፍታ አለ። ያን ፓወር ካገኘ በኋላ ያ ፓወር በ16 ተርባይን ከፋፍለው ወይስ በ13 ተርባይን ላርገው? ነገር ግን በ13ቱ በማደርግበት ጊዜ 15692 ለማምጣት የሚወስደው ጊዜ ያነሰ ይሆናል። በ13 ሳደርገው የበለጠ ጊዜ ተርባይኖቹ እንዲሰሩ አደርጋቸዋለሁ ማለት ነው። ካፓሲቲያቸው ማቀማጨው ሁሉ 400 ሜጋዋት ነው። ያን 400 ሜጋዋት ይዤ በመጀመሪያው ዲዛይን 16 ተርባይን ስደረድር ከአመት ውስጥ ኢፊሺየንሲ ብንመለከተው 28.2% ነው። ተመልከተ ያ ማለት ምንድነው? 77.8% of the time 100 ቀን ብትወስድ 77.8 ቀናት ስራ አይሰሩም ቁጭ ይላሉ።
አይን በሙሉ አቀማ አይሰሩ
በቃ አይሰሩም አይደላቸው። 13 ስታመጣው ኤፊሺየንሲውን ከፍ ታደርጋለ። አዎ ወደ 36
ብቃቱ ከፍ ይላል 13።
አዎ ወደ 35 36 ከፍ ይላል። ያ ማለት አሁንም ኦፕቲመም ላይ ደረስክ ሳይሆን ቀንሰዋል። ብዙ ተርባይን ትፈልጋለህ እንደ ህዳሴ አይነት ግድብ ላይ። ያ ምንድነው? በአንድ ጊዜ ለምሳሌ ትልቅ ኃይል የምትፈልግ ከሆነ ብዙ ማመንጨት ትችላለህ። ነገር ግን አሁንም ቢሆን ይሄ ልዩነቱ ወደ 65% ያህሉ አይድል ሆኖ ስለሚቀመጥ አሁንም ብዙ ማመንጨት ትችላለህ። ስትፈልግ ብዙ ኢነርጂ በአንድ ጊዜ እንዲኖረ ማድረግ ትችላለህ። ለዛ ብለህ ግን የማይሆን ካፒታል እዛ ውስጥ አትደፋ። በሀገር ከእያንዳንዱ መቀነት እየተለመነ የሚሰራን ግድብ ካፒታሉን አታባክን። ይሄ የሚያሳየው እንደሆነ ለግዚህ ፍላጎት ላለው ወይም ደግሞ ለኮንትራክተሩ ሲሳይ መሆን ነው። እዚህ ያንን በተገቢ ሁኔታ ኤፊሸንሲውን አሻሽለ በቂ በሆነ ካፓሲቲ ያመነጨ ብዙ ዶላር 210 ሚሊዮን ዶላር ነው የምናጠፋው። ያንን አጅስተው ለምንድን ነው ይሄን ሁሉ አብተ የምናጠፋው? ሌላ ግድብ እኮ መስራት ይችላል። አነስተኛ ግድብ ኢትዮጵያ ህዝብ ትክክል ይረዳ እንደው ከኢነርጂ 1 ኪሎዋት አወር ይቀንሳል የሚለኝ ሰው ካለ እንከራከርና ያስረዳል። ስለማቀው ግድብም ሃይድሮፓወርም እስከ ዘረ መረቃ ተማሪ ድረስ ለማስተማር አቋርጥ ለምን በክለቱ ውስጥ እንገባለን? እኔም መጥቼ እንዳልከው ቀደም በፊትም በታይለ ማርያም ግዜም አሁን በሚስተር አብይ ግዜም ሰራለው ማድርገው አስተዋጽኦ ውቀትን መሰረት አድርጎ በተገቢ ሁኔታ አገሬ እንድታድግና ተገቢ የሆነ ውሳኔዎች እንድትተላለፉ እንጂ ዝም ብሎ በሆነ ጊዜ የሆነ ነገር ስለተወሰነ ያንን ጊዜ መሄድ የምፈልግ ሰው አይደለም። ስለዚህ ኢነርጂውን በማመንጨት የተለወጠ ነገር የለም። ነገር ግን ተርባይኖቹ መደርደሩ ተቀንሷል፣ አስፈላጊ አይደሉም። ስለዚህ በዚህ መልክ የሀገራችንን ኢኮኖሚ በተገቢ ሁኔታ ስህተቶቹን እያረምን ተገቢ የሆነውን ስራ እየሰራን ተሰርተው የነበሩት ላይ ደግሞ ጥሩ ነገር እያካበትን መሄድ አለብን ነው።
የኢትዮጵያ የግብጽና የሱዳን የውጭና የውሃ ሀብት ሚኒስትሮች የፊታችን ሰኞ በዋሽንግተን እንደሚገናኙ ይተበቃል። በዋሽንግተን ውይይትም ቢሆን ኳሶ ያለው በግብጻውያኑ ሜዳ ነው ብለዋል የኢትዮጵያው ሚኒስትር ዶክተር ኢንጂነር ስለሺ በቀለ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዶክተር ስለሺ በቀለን እንዲሁም ባልደረባዬን እስክንድር ፍሬውን አመሰግናለሁ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ማውረድ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። ያስተናገርኳችሁ ያለሁት ሰለሞን አባተ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች።
እኔም አሉላ ከበደ ነኝ። ቀደም ብለን በዜና ያሰማናችሁ ዘገባ ነው ተከታዩ። የሙዚቃ ቃና አድማጮችን ጊዜ በመወሰዳችን ይቅርታን ጠይቃለን። ይሄ አሁን የደረሰን ዘገባ ነው። ከአንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት በመሸሽ ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች ታገቱ ከተባሉት ተማሪዎች ውስጥ የተወሰኑ ወላጆች ልጆቻቸው ከታገቱበት ጊዜ አንስቶ ተለቀው ለማግኘት በያዙት ለአንድ ወር ያህል በመንከራተት ላይ መሆናቸውን ገልጠው ስለመለቀቃቸው የሚያውቁት ነገር እንደሌለ ለአሜሪካ ድምጽ አስታውቀዋል። አንዲት ከእገታው አምልጣ መምጣቷን የተናገረች ተማሪ በበኩሏ ለሶስት ቀናት ያህል ጫካ ውስጥ ቆይታ አንድ የአካባቢው ነዋሪ ሆኖ አባት ሸሽገው እንዳቆዩዋትና ለፖሊስም እንዳስረከቧት ስለ ጓደኞቿ መታገት የምታውቀውንም ድርጊቱ ከተፈጸመበት ካለፈው አንድ ወር አስቀድሞ አንስቶ ለአማራ ክልል የጸጥታ ዘርፍ ክፍልና ለተማሪዎች ወላጆች ጨምራ ማሳወቋን ተናግራለች። በሌላ ዜና በጉዳዩ ላይ ዛሬ መግለጫ የሰጡት የጠቅላይ ሚኒስትሩ የፕሬስ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በአሁኑ ሰዓት 5 የደምቢዶሎ ዩኒቨርሲቲ ተማሪዎችና አንድ ሌላ ተማሪ በእገታ ላይ መሆናቸውን ለአገር ውስጥ መገናኛ ብዙሃን አረጋግጠዋል። ከዚህ ቀደም የታገቱ 13 ሴቶችና 8 ወንዶች በድምሩ 21 ተማሪዎች በሰላማዊ መንገድ መለቀቃቸውንም ጨምረው ገልጠዋል። ሲሆን ግርማ ዝርዝሩን ይዛለች።
አቶ ላጨው ጓዴ የሰሜን ጎንደር ነዋሪና አሁን በእገታ ላይ መሆኗን የገለጹልን የበላይነሽ መኳንንት ደምለው ወላጅ አባት ናቸው። በደምቢዶሎ ዩኒቨርሲቲ ተማሪ የነበረችው ልጃቸው መታገቷን ከሰሙ አንድ ወር ማለፉን ይናገራሉ።
ጠይቃተኝ እያለቀሰች እንዲያለ ለ በምልበት ሰዓት ደውል ደብር ተጠግቻለሁ ደብር ላይ ላይ ነበርነ አደብሩ አሁን ውጡ ብለው አስወጡነ ወጡ ብለው አስወጥተው ያው ተሳፍረው ሲመጡ መንገድ ላይ ታፈናለች። እንግዲህ ከተገናኝን አሁን መኪና ላይ አስወርደው ይዘውን የሚሄዱበትን ቦታ አናውቅም። ከእንግዲህ ከተገናኘነ ካልተገናኘነ ቻው አለች። ይህ እንዳለችና ሁለት ጊዜ ሁለት ሳምንት ላይ ደውላ አሳዘች በሁለት ሳምንቷ በጉላ አንድ ሳምንት ገላለን ያው የሌት ንገር የሌት ስቶ እያሰቃይ መናያሉ ያው ሆዳችንን ግን ምግብ ያበሉናል እየለመኑ ሲያስፈልጋቸው ይፈጡናል፣ ሳያስፈልጋቸው ዝም ብለው ያሳድሩናል። ውሃ የወንዝ እየቀዱ ያመጡልናል እንጂ ከዚህ የተረፈ በቃ ዘዋሪ ቃሏን ይህን እንደሰጠይነት ቃሏን ሳንግረን ይቀር ነው። ካሁን ጀምረን ያው ወር ከሁለት ሰንበት ቃል የሚባል ስልክ አናገኝም። ያሉበት አቅጣጫቸውንም እኛን ዜርነ ክልል ድረስ ፌዴራል ዜርነ ብንጮ ባህር ዳር ይፈታሉ ነው ይገኛሉ፣ ነገ ይፈታሉ ነው የሚሉና እንጂ መፍትሄ የሌለው የማይቀበል እንዲያውም የፖሊስ ኮሚሽኑ አስተዳደር ውስጥ ክርክር ሙግት ያዘን ምክክሉ ማለት ነው። እሱ ጭራሹን ብራችሁ የምታከሰው ምንድን ነው አለም ተጫዊትን ደቡብ ጎንደር ተጫዊት አንስተው ጫዊት የሚባል ሀገር አንስተው መጥተው ገበሬዎች ሁሉ የገበሬ ልጆች ናቸው ሁሉ እኔም ገበሬ ነኝ ብለን ጩኸት ብንገባ ሳይቀበልን ቀረ። ጭራሹን ክርክር ያዘነ ልጅቱንም አብረን እዛ ጨዋት ንግረውነ ልጅነቻ ተናገረው ልጅ ሁሉ ዘንደን መረጃ ከፊት መረጃ ስና መረጃ አልሞ ማንም እንደተያዘ አለም የክለ እንደተያዙ የክለ እንዳሉ መረጃ ስና አለ መረጃ ይችበይ መጠልና ስለ ስልኳንም ስትሰጠነ ስንደውል ስንደውል አገኘናት መረጃ ይዘን ብደርን ጭራሹ መረጃውን ሳይቀበልን ነበር። ልጆቻችን በቃ የወላድ እያለቀሰን ያለን አሁን ዛሬ የምናደርገው ጠንቋለን ወይ ሞታቸውን አልሰማን ያሉበት አቅጣጫ እዚህ አንባይባል አሁን ምናደርገው ቸግሮና አሁን በቀደም የዛሬ ሳምንት አካባቢ ነው ባህር ዳር ደንቅ ደርሰን መሰለ ነበር እንጠይቃቸው በቃ ሌላ መልስ የለም። እኛም አሁንም እያለቀስን ነው ያለን።
አስመራ ሹሜ በደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረችና በዩኒቨርሲቲው ረብሻ በመነሳቱ በጋምቤላ በኩል አቋርጠው ወደ ትውልድ ቦታቸው ለመመለስ ወስነው በመኪና የተሳፈሩ 18 የሆኑ ተማሪዎች ሱድ የምትባል ቦታ ሲደርሱ መታገታቸውንና እርሷ ወደ ጫካው አካባቢ ሲያደርሷቸው ማምለጧን ትናገራለች።
ግማሽ ጫካው ላይ ምግማሽ እንደደረግን ሴቶች መራመድ አቃታቸውና መንገድ ላይ ጫካው ግማሽ እንዳደረግነው የጫካው ይዞ መንገድ ግማሽ እንዳደረግነው ወደቁ። እነሱ ተነሳት እነሱ እያሉ እነሱ ጋር ሲጋተቱ እኔ ቁሜ ነበርኩ። አጋጣሚ ዞር እየታ የሆነ ጫካ ቀዳዳ ነበር እያዘውስጥ ገብ ሶስቀን ዛፍ ላይ ተንጠጥ እንዲያደርኩ ስልክ ጋለብን ስናደለች ደግሞ ተቀሙና በሶስት እየቀን ግን አማራጭ ሳጣ ወደ ላይ ወደ መስመሩ ሲወጣ የሆነ ሽማግሌ ሰው እየትልቅ ኦሮሞ ሰው እያገኙ እሱ ትንሽ ትንሽ አማርኛ ይችላል እና በታወቂ ይህን አልጽስናም ብሎ አለኝ። ሳሳየ እሱ ራሱ አለቀሰ። ሁኔታውን ስነግረው ይሄ ልጆች መሰነ በማልዳ እንደዚህ ነው የሚሆኑ ይሄ ልጆች ዩኒቨርሲቲ ያሉ አይደለም ምናምን ብሎ አሁን የት ነው መድ ምስፈልጊ ካለ ከፈለሹበት ቦታ ሂጅ አላሳፍርና አላድርስ ካለኝ እኔ መድ ምፈልገው ወስኝ ፌደራል ስገኝ ይበል ይፈልጋል። ኦሮሞ ነበር እና ስንጋች የሰጠኝና ከዛም በኋላ ተደበቅና ከሳመች ልበስና ምናምናስን ያን ጃኬት ላልብሶ ዛፉ ስር ደብቆ አስቀመጠኝና እሱ መኪና ለመነ ከመኪና ውስጥ አስገዳኝ ገባነ እሱ ደንዜል ለፌዴራሉ መረጃ ንገሪ ምናምን ብለው እነሱ እንኳን ሲነግራቸው እንኳ እንደተማር በፌዴራል የሚያስፈራ ቦታ ነው፣ ጫካው እናውቀዋለን፣ በጣም ያስፈራል፣ መጥፎ ቦታ ነው ብለው ነው ያሉ እና እንደውም መረጃ እናጣራለን ሰራዊትም እንልካለን ብለው ነበረ። እስካሁን ድረስ ምንም ኢንፎርሜሽን የመጣ የለም። አንድ ሰው ጓደኛዬ ግን በታገቱ በሶስት እያሳምንታቸው ደውላቸው አስክመና ጫካውን በየሰዓቱ ይቀያይሩታል በቴክስት ነው። ምክንያቱም ነጻነት ስለሌላቸው ደህና ነን እንዲሉ ነው። በእነሱ ስልክ ነው አስደውሏቸው የነበረ እና ደህና ነን ብላ በቴክስት ነው የጻፈች። ግን ጫካውን ከሰዓት ሰዓት ይቀያይሩታል። ዛሬ ያደርንበት ጫካ ነገ እናድርበትም ነገርደን በጫካ ደግሞ ከነገ በኋላ ያናድር ጫካው በየሰዓቱ ይሰራል። ያመጠብ ነው የሚያሳድሩና እና ያንገላትና ምናምን የሚያስፈልጋቸው ምግብ ይሰጡና ሳያስፈልጋቸው የጾማት ያድግና ነኝ ያንገላትና ነኝ እና ከነዚያ ምናምን ተነሱ እየተባለ ይነግናለን። ከዛ ሲደግመን ምናምን ደግሞ ያሳርፉናል። እንደዛ እያለ በየሰዓቱ ጫካውን ይቀይርታል እና በቃ ከምንድነው ችግራቸው?
አቶ የኔነህ አዱኛ ግርማነሽ የኔነህ የተባለች ተማሪ አባት ናቸው።
ጋራ ያንዱ ነው ያወቅና ያው ስልክ ድሮ ሁሉ የሚደዋወል ነበር። ጧትም አንዳንድ የሚደዋወል እንደነበረ ያው ስልኩ ዘጋ። ስልክ ሲዘጋ እኛ እንግዲህ እንዴት ነው ብለን ስንል በኋላ ደወለች በሌላ ስልክ ማለት ማነው ስልክ ስላፊ ኦሮሚያ ስልክ ነው በድምፅ ስለያ ታድተናል የሆኑ ወጣቶች ይዘውናል አለች። ያዘችልን እነሱ ግን አሁን እንዴት ነው ታዲያ የስልክ ዙላ አነጋጆች በምላት ሰዓት አይ ወረፋ አይስል ያልፋሉ በወረፋ ነው የሚያስደውሉን እና አሁን ልቀቂ እየተባልኩ ስለሆነ ተልተሎ የሚነጋገር አለችኝ። ያው ተነጋገርና እንግዲህ ያው እንደተያዙት ነው የነገረች።
በምን ሁኔታ ላይ እንዳሉ ነግራውታለች?
የተያዙበት ምክንያት ያው ቤት እንትን ትምህርት ቤቱ ላይ ግቢ ውስጥ ተማሪ እና ተማሪ የሆነ ብጥብጥ አድርጓል። ቂጣባቸው ከዚያም በኋላ ያው ተማሪ ብትንትን ሲልባቸው ተጨናንቀዋል። አሁን ለካዚያ ላይ እንግዲህ በዚያ ምክንያት ነው እንዴት ነው ትምህርት ቤት ላይ ያለው ነገር ምንድን ነው ብጥብጥ ነው ሲደውልልኝ ያለውን ነገር አትውጦ ጋሲቶች በሉ ምናምን ስላት አይ እየተበጣበጠ ነው ትምህርት ቤቱ እየተበጣበጠ ነው ማድረገው ጨነቀኛለች። እዚያ ያው እንግዲህ ብጥብጥ ሲሆን ነው እንጂ የተያዘችው።
ምንድን ነው የፈለጉት አጋቾቿ ተናግራለች?
አልተናገረችም። ብቻ የምናደርጋቸውን ነገር የለም በቃ ለመረጃ ነው የፈለኛቸው አይዟቸው ብለው ነው ያሉን እንጂ ምንም አናደርግም። ግን ቤተሰቦቻችን ማቴም እንዳትጎዳ ለአንተም በሀሳብ እንዳትጎዱ እንግዲህ በኋላ ኔትወርክ ሊሰራ አይችልም ተይዘናል ተዘግ ስለተዘጋ ወይም መደውል እናንተ አትችልም እንግዲህ ያው መሰለኝ ጸልዩልኝ ጻፍ ስሜንም ያዙ ጸሉትን ቤተክርስቲያን ወድቃችሁ ወለል ላይ ወድቃችሁ ጸሉትልኝ አለች። እንዲያስለምኛን በጣም ተጨናነቅ ወለል ወደቅ ከኛል ያው አሁን በጸሎት ላይ አሁንም እያለን እዚያው እንደወደቅ ነው እንዳለን ነው ያለን እና እናቲቱም በዚህ አጋጣሚ ታሳ ለእናቷ በጣም ታስብ ነበር ፍረዳት ነበር በስራ ላይ ምትም ለእናቷ ታዝም ነበረ። ከዛን ግን እናቲቱ በጣም ከአይምሯ ላይ አሁን ስለተያዘ ስለጠፋቻት አይምሯ ቀለል ብሎ አሁን የአይምሮ ትንሽ ሰውነቷ ከነበረ አሁን ተለውጣለች።
እናትየው ታመሙ
እንዴ? ያቺ ልጇ በጣም ልጇ ለእናቷም ለአባቷም አዛ የነበረች የቤተሰብ ማሳብ ነበረች። አዲ አሁን ያለች 15 ማን ነው 12 ክፍል ተማሪ ልጅ ነበረች ከወረዳ በወረዳ የምትማር የነበረ ያቺ ልጅ አሁን መጣ ነው እናቷን ይዛ ያለች ትምህርቷን አቋርጣ ተቻ እናቷን እየጠበቀች ያለች እኔ ምሳሌ እየጠበቅኩ ነው አሁን ያለን እንጂ ብቻ አእምሮዋን ተቀይሯል። አነጋገሯ ከነበረ አነጋገሯ ስለተቀየረች እየጠበቅኝ ያለ
ለአማራ ክልል ፖሊስ እንደዚህ የተናገራችሁት አለ?
ተናግረናል። አዎ ደህና አመልክተናል። ያው ለአማራ ክልል ርዕሰ መስተዳደርም ይገልጸናል፣ ፖሊስ ኮሚሽን ይገልጸናል። ያው አመልክተናል እንግዲህ አመልክተን እያለ ግን እኛ የምናየው ነገር ነው እንጂ እናንተ አርሶ አደር ገበሬዎች የምታዩት ነገር ስለሌለ ይህን ነገር እንከታተላለን። አሁን ወደ ግል ስራቸው ተመለሱ ተባለ፣ ወደ ግል ስራቸው ተመለስ ነው። እኛም ከዚያ ግን መፍትሄ ይመጣል ስንል መፍትሄ አላገኘንም።
ደመላሽ ቀሬ አስረስ ደግሞ የሳምራዊት ቀሬ አስረስ ወንድ መሆኑን ይናገራል።
የታገቱ ለት እነሱ በነጋታው ተይዘናል ብለው ደውለውልናል።
ማን እንደያዛቸው ተናግረዋል?
የያዛቸው አልተናገሩም፣ ግን በሌላው ቀን ኦነግን የያዘን እና ለመከላከያ ደውሉና ዝም ቦታ ላይ ያለን አፍዙን የሚል ነገር ጽፋፈች። ከዛም በኋላ ስልኳን በሌላ ስልክ ነው የተጻፈልኝ። በትክክል ያው መያዝ አልቻልም።
ታገቷን ከሰማችሁበት በኋላ ሄዳችሁ የጠየቃችሁት የመንግስት ባለስልጣን እንደዚህ ያለ አማራ ክልል?
አይ ያለ ድንበር ቦታ የለም። ብዙ ቦታ አደጋ አመልክተናል። ለጸጥታ ዘርፎችም ያው አመልክተናል። ለዋናው መስተዳደሩ ባገር አመልክተናል። በቅርብ ወደ አሁኑ ደግሞ ለአዴባንትንም አመልክተናል። ያው ይለቀቃሉ ችግር የለም የሚል ነገር ነው ሲሰጥ ነበረ።
ስንት ትሆናላችሁ በአጠቃላይ ቤተሰቦች
ማለት
የታገቱባችሁ ቤተሰቦች ልታነጋግሩ ስትሄዱ?
የታገቱ ቤተሰቦች ቢያንስ አሁን እየተስማማና እንትን እያለ ያው ፊት እንትን አለን ነበር። አሁን ፈላጊ ተፈላጊ እንትን እያለ ወደ 12 ምናምን አካባቢ ደርሰናል።
አንድ ላይ ትነጋገራላችሁ?
አንድ ላይ ያው አይ በቃ እንደ ሰልፍ ምንትን ብለን ሞክረን ወደ ጠቅላይ ሚኒስትሩ አካባቢ እንደነበር እሳቸውን አላገኘንም። ያው አማካሪያቸውን ታች ላይ አግኝተን አነጋግረናል። ጸጥታ ዘርፎችም ገብተን ነበር፣ እዚያም አነጋግረናል። ወደ አዲስ አበባ ምድን ነበር፣ እዚያም አነጋግረናል። በጋራ ሁነን ማለት ተሰብስበው
አዲስ አበባ መታችሁ? አዲስ አበባ ሄዳችሁ ማለት ነው?
አዲስ አበባ ለርን በወክልና ሌላ ሰው ልከናል። እዚያ የሚከፋፈል ሰው አለ፣ ያለውን ነገር አስተላልፈዋል።
ከዛ በኋላ አሁንም አልሰማችሁም? አሁን ተለቀቁ የሚል ነገር በቴሌቪዥን እየተነገረ ነበረ። የሰማችሁት ነገር አለ?
ምንም የሰማነው ነገር የለም። ያው ቲቪ ላይ ያየ ነው። ቲቪ ላይ ግን ስማቸው ዝርዝር አልወጣም። የተለቀቁ ቲቪዎችንም አላየንም። ተለቀዋል ይባል ነገር አለ፣ እርግጠኛ አይደለንም። ያልተለቀቀ ሰውም አለ እየተባለ ነው። እንግዲህ ያው እርግጠኛ አይደለንም። እንግዲህ እርግጠኛ ከሆነ ስማቸውን ነበር አሁን እያየን እያለን የችግ ላይ ምናምን ነገር ምድረገጽ ላይ የለም። እንግዲህ
በዚህ ጉዳይ ላይ ዛሬ መግለጫ የሰጡት የጠቅላይ ሚኒስትሩ የፕሬስ ሰክሬታሪያት ኃላፊ አቶ ንጉሱ ጥላሁን በአሁን ሰዓት 5 የደምቢዶሎ ዩኒቨርሲቲ ተማሪዎችና አንድ ሌላ ተማሪ በእገታ ላይ መሆናቸውን ለሀገር ውስጥ መገናኛ ብዙሀን አረጋግጠዋል። ከዚህ ቀደም የታገቱ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ መንገድ መለቀቃቸውን ገልጸዋል።
ከደምቢ ዶሎ ዩኒቨርሲቲ ተማሪዎች ግጭት በተከሰተበት ጊዜ በስጋት ከዩኒቨርሲቲው ወጥተው ጉዞ በጀመሩበት ወቅት በጫካ ውስጥ ታግተዋል። እነዚህ የታገቱ ተማሪዎችን ለማስለቀቅ ሰላማዊ በሆነ ሁኔታ በማንም ላይ ጉዳት ሳይደርስ የልጆቹም ሕይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ምስራ ተቀዳሚ ተግባሩ ይሄንን ጉዳይ በሰላማዊ ሁኔታ መፍታት ለሆነ ልጆቹንም ለወላጆቻቸውም ለሀገራቸውም በህይወት የማብቃት ስራና ኃላፊነት ስላለበት ከሀገር ሽማግሌዎች ከአካባቢው ወጣቶች የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርንም ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። እስካሁን ባለው ሁኔታ ግን በአጋጣሚ 5 ተማሪዎችና አንድ የአካባቢው ተማሪ ወጣት ማለት ነው የዛው አካባቢ በድምሩ 6 ልጆች 6 ተማሪዎች ማለት ነው አንደኛው የአካባቢው ወጣት ነው የሌላ ትምህርት ቤት ተማሪ ነው ታግተው እንዳሉ እዛ ስራውን ከሚያስተባብረው የጸጥታ መዋቅር የመከላከያም የፌደራል ፖሊስ አመራሮችም መረጃውን አግኝተናል። ይሄንን ጉዳይ ሰላማዊ በሆነ ሁኔታ ለማጠናቀቅና ለመቋጨት በማንም ላይ ጉዳት ሳይደርስ ልጆቹም ደህንነታቸው ተጠብቆ ወደ ነበሩበት እንዲመለሱ ለማድረግ የሀገር ሽማግሌዎችም የሃይማኖት አባቶችም በአካባቢው ባህልም ወግም እንዲሁም ደግሞ የጸጥታ መዋቅሩ ተገቢውን የጸጥታ ስራም እየሰራ ጥረቶች እየተደረጉ ነው ያሉት። ይሄን በተመለከተ የተለያዩ መረጃዎች ሰጣሉ ከተለያዩ አካላት በቁጥርም ደረጃ እስካሁን ግን እኛ በአካባቢው መንግስት ያስተማራው መከላከያ ሰራዊታችን አመራሮችና ሰራዊቱ የፌደራል ፖሊስ እና የአካባቢው የጸጥታ መዋቅር እንዲሁም አመራሩ አንድ ላይ ሆኖ በቅንጅት የገመገመው እስካሁን 5 ተማሪዎችና አንዱ የአካባቢው ወጣት እንደታገቱ ናቸው። ሰፊ ስራም እየተሰራ ነው። ይሄንን ስራ በአግባቡ በመስራት በጥንቃቄም በመስራት የከፋ ጉዳት ሳይደርስ በሰላም ልጆቹን ለማስለቀቅ መንግስትም የአካባቢው ህብረተሰብም እየሰራ ነው። ይሄን አስመልክቶ ክክለኛው መረጃ በየጊዜው ለህብረተሰቡ የምንሰጥ ይሆናል።
አድማጮች በዚህ ጉዳይ ላይ ያጠናቀርነው ያለነው ሰፋ ያለ ዘገባ በድረገጻችንና በዌብሳይታችን ላይ ይቀርባል። እንደዚሁም ደግሞ መልሰን በሬዲዮ ፕሮግራማችን ላይ እናቀርብላችኋለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩ የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ይተባበቃችኋል። ወደዚያው እንሸጋገር።
ሰላሙና መሰግናለሁ ያየር መስበሩን ስለለቀቅልኝ። ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ በእያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። ፕሮግራማችንን የጀመርነው ኤቭሪባዲ በተሰኘው በብላክ ቦክስ ዜማ ነው። ቀጥለን የምናደምጠው ደግሞ ዋትስ ላቭ የተሰኘውን የሃድዌን ዜማ እናደምጣለን። What is love? Baby, don't hurt me. Don't hurt me no more. ዋትስ ላቭ የተሰኘውን ቆየት ያለ የሃድዌን ዜማ ነበር ያደመጥነው። ወደ ቢጂሲ ዜማ እንሸጋገርና ናይት ፊቨር የተሰኘውን ዜማቸውን እናድምጥ። Yeah.
አድማጮች አሁን የማጠቃለያ ዜናውን እናሰማለን። ለሙዚቃ ቃና አድማጮች ዛሬ አጥር ያለ ሰዓት ስለሆነ ያገኛችሁት ይቅርታን ጠይቃለን። አሁን የማጠቃለያ ዜናዎቹን። እነተኛና ስር የሰደደ ዲሞክራሲያዊ ፌዴራላዊ ስርዓት ሊኖር የሚችለው ዜጎች ራሳቸው በመረጡት መንግስት ሲተዳደሩ ብቻ ነው ሲሉ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ ተናገሩ። ለኢትዮጵያ ሰላም መደፍረስ ዋነኛው ምክንያት ፖለቲካዊ የተዳኘበት መንገድ ነው ብሎ ድርጅታቸው ኢዜማ የሚያምን መሆኑንም ፕሮፌሰሩ ተናግረዋል። ኢዜማ በአዋሳ ከተማ ዛሬ ከአባላቱና ከከተማው ነዋሪዎች ጋር ውይይት ማካሄዱን ዘገባችን አድርሶናል። የዩክሬኑን አውሮፕላን በስህተት መጥቶ መጣሉን የኢራቅ አብዮታዊ ዘብ አመነ። በሌላ ዜና የኢራን ልዩ የኩድ ጦር ኃይል አዛዥ ቃሲም ሱሌማኒ የተገደሉለት የአየር ድብደባ የቴህራን ልዩ ወታደራዊ ኃይል ለማደናቀፍ የተቀነባበረ ግዙፍ ወታደራዊ ዘመቻ አካል ሊሆን ይችላል ተባለ። የኢራኑ ልዩ ጦር አዛዥ ሱሌማኒ በተገደሉበት ዕለት በየመን የሚገኘው የኢራን ልዩ ጦር አዛዥንም ለመግደል ሌላ ሙከራ ተደርጎ እንደነበር ዩናይትድ ስቴትስ ባለስልጣናት ትላንት አረጋገጡ። የአውሮፓ መንግስታት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን ዘመን አቆጣጠር በ2015 በኢራን ኒውክሌር ፕሮግራም ላይ ያተኮረውና ስድስቱ መንግስታት ከቴህራን ጋር የተፈራረሙት ስምምነት ለመወሰን በወሰዱት እርምጃ እንዲቀላቀሉላቸው ያቀረቡትን ጥሪ ውድቅ አደረጉ።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች።
ዳነ ሰንበት ብሳተላይት ቪኦኤ እሳ 4 ዝመሓላለፍ ነቲ ኣብዝሶም ንዚ ዘሕለፍናዮ ንገሊኡ ደጊምና ነስመዓሉ ፕሮግራምና እዩ ንፍርቂ ሰዓት ምሳና